ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪ መሰናዶ ጀምሯል። ኤደን ገረሙ መሰናዶን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርትዖቱ ከአሁን ሰዓት ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ተደግሞ ቢሰሙ ደግሞ መልካም ይሆናሉ ያላችሁን ዘገባዎች ነው ይዘን የመጣ ነው። የመጀመሪያው ዘገባችን ከአንድ ተቋም ጋር ያስተዋውቀናል። ኢትዮጵያን ተማሪዎችና ወጣቶች የአመራር ክህሎት እንዲኖራቸው የእንግሊዝኛ ቋንቋቸውና የኮምፒውተር ክህሎታቸውን እንዲያዳብሩ እንዲሁም ደግሞ ችግር ፈቺ የሆነ አስተሳሰብ እንዲኖራቸው ብራይተር ጄኔሬሽን ወይም ደግሞ ብሩህ ትውልድ የተሰኘ በዩናይትድ ስቴትስ የተመሰረተ ተቋም በማገዝ ላይ ይገኛል። ተቋሙ በዋናነት ከዓለም ዙሪያ የተሰባሰቡ ኢትዮጵያና ትውልደ ኢትዮጵያን በጎ ፈቃደኞችን በአስር ክልሎች ውስጥ ከሚገኙ ትምህርት ቤቶችና የተቋሙ ማዕከላት ጋር በማቆራኘት ስልጠናዎችን በመስጠት ላይ ነው። የተቋሙ መስራቾች በዩናይትድ ስቴትስ ብሔራዊ ኤሮኖቲክስ እና የጠፈር ምርምር ድርጅት ናሳ ተመራማሪ የሆኑት ዶክተር ብርሃኑ ቦልቻና ባለቤታቸው የስነ ህይወት ኬሚስትሪ ተመራማሪ ዶክተር ጸጋ ሰለሞን እንዲሁም ደግሞ አንዲት በጎ ፈቃደኛንና አንድ የመርሃ ግብሩን ተሳታፊ አነጋግሬ ያሰናዳሁት ዘገባ ቀዳሚው ነው። በጎርጎሮሳውያኑ 2022 የመጀመሪያው የማህበረሰብ ልማትና የአመራር ክህሎት ስልጠና በብሩህ ትውልድ ተቋም አማካኝነት በተለያዩ የኢትዮጵያ ክልሎች ላሉ አዳጊ የሁለተኛ ደረጃ ተማሪዎች በድረገጽ እንዲሁም በአካል መሰጠት ጀመረ። ብሩህ ትውልድ በናሳ የህዋ ሳይንቲስት በሆኑት በዶክተር ብርሃኑ ቦልቻና በባለቤታቸው የስነ ህይወት ኬሚስትሪ ሳይንቲስት ዶክተር ጸጋ ሰለሞን የተጸነሰ ተቋም ነው።
ጭ ሀገር በተለያየ ሀገር ውስጥ ያለ ዳያስፖራ እንዳሹ ሀገሬን መርዳት የሚል ህልም አለው እና እኛ ምንድን የተያየን እነዚህ ብዙ ሰዎች አሉ ከኛ ውጪ አገራቸው መርዳት የሚፈልጉ እና ያንን ስኬታማ ለማድረግ ፕላትፎርም መፍጠር አለብን፣ መንገድ መፍጠር አለብን። ብዙ ሰው በጣም ቢዚ ነው፣ እንዳሹ ላይፍ ስታይሉ በጣም ቢዚ ነው። በስራው ላይ በራሱ ፐርሶናል ላይፍ ልጆችም ይኖራል፣ የተለያየ ነገር ይኖራል፣ ግን በጣም ፕሮፌሽናል ወርልድ ላይ ነው ያሉት። ያንን ኖሌጅ ትራንስፈር ማድረግ ይፈልጋሉ፣ ወደ ኢትዮጵያ መላክ ይፈልጋሉ እና ያንን የሚያደርጉበትን መንገድ እኛ ብንፈጥር እኛ ብቻ ሳይሆን ብዙ ሰዎች የኢትዮጵያ ተማሪዎችን ሊረዱ ይችላሉ በማለት ነው የተነሳሳ ነው። ኢትዮጵያ ውስጥ ለምን ወጣቶች የሃይስኩል ተማሪዎች መረጥን ለሚለው ደግሞ እነዚህ ልጆች ታዳጊዎች ናቸው፣ የሚቀጥሉት ጀኔሬሽን ናቸው እና ለማወቅ ለመማር ብዙ ኤነርጂ አላቸው እና የአገር ደግሞ ዲቨሎፕመንት ለውጥ የሚመጣው ወጣቱ አዲስ ሀሳብ፣ አዲስ ኢኖቬሽን፣ አዲስ ትምህርት ሲማር እና አዲስ አስተሳሰብ ሲኖረው ነው በማለት ወጣቱ ላይ ያተኮረ ነው፣ የሚመጣው ጀኔሬሽን ላይ ያተኮረ ነው።
ብሩህ ትውልድ ወይም በእንግሊዝኛ አጠራሩ ብራይተር ጀኔሬሽን የሁለተኛ ደረጃ ተማሪዎች እንግሊዝኛ ቋንቋ ክህሎታቸው እንዲያዳብሩ የአመራር የጠያቂነትና የተመራማሪነት አስተሳሰብ እንዲኖራቸው በአካባቢያቸው ላሉ ተግዳሮቶችም መፍትሄ እንዲሹ አስተሳሰብ ላይ የሚሰራ ተቋም ነው። የተቋሙ አጋር መስራችና ዋና ስራ አስፈጻሚ የሆኑት በናሳ ተቋም የህዋ ሳይንስ ተመራማሪው ዶክተር ብርሃኑ ቦልቻ ለተቋሙ መመስረት ሀገራቸው የጣለችባቸውን እዳ በምክንያትነት ያነሳሉ።
ብራይተር ጀኔሬሽን የተመሰረተበት ወይም ብሩህ ትውልድ የተመሰረተበት ዋናው ዓላማ በኢትዮጵያ ውስጥ በኤጁኬሽን ወይም ደግሞ በትምህርቱ ላይ ሁላችንም መነቃነቅ አለብን። እንደ ዜጋ ኢትዮጵያ ውስጥ ተወልዶ የኢትዮጵያ እዳ ያለበት እኛ ኢትዮጵያ ተወልደን ቤተሰቦቻችን ኢትዮጵያ አድገው የኢትዮጵያን ካልቸር የያዝን ሰዎች ለኢትዮጵያ ሰዎች ህብረተሰብ ለሚቀጥለው ትውልድ ማሰብ አለብን ብለን የጀመርነው ነው። ይህንን ስንጀምረው ኢትዮጵያ ውስጥ እንደምናውቀው በትምህርት ላይ ብዙ መሰራት እንዳለበት እናምናለን። ስፔሻሊ ደግሞ ተማሪዎቻችን ፈጣሪ እንዲሆኑ ኢኖቬተር የምንለው ችግር ቀራፊ እንዲሆኑ የህብረተሰባቸውን፣ የገበሬውን፣ የአርሶ አደሩን በጣም ዝቅተኛ የምንለውን የማህበረሰባችን የሚያይ ባለሙያ ያስፈልገናል። ስለዚህ እኛ ብራይተር ጀኔሬሽን እኛ የምንሰራው ተማሪዎቻችን ያን ክህሎት ይዘው የህብረተሰቦቻችን ችግር ቀራፊ የተሻለች ኢትዮጵያ ተቀባይ እንዲሁም አሻጋሪ እንዲሆኑ ነው የብራይተር ጀነሬሽን ዋና አላማ።
ዶክተር ብርሃኑ ተቋሙ ከተመሰረተ በኋላ እየሰራባቸው ያሉ የአስተሳሰብ ለውጦችና ተግዳሮቶችንም ጠቁመዋል።
ወጣቶቻችን ሞር በሽምደዳ ላይ ያተኩራሉ። ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ተግባር ይጠቅመኛል ብሎ ከማሰብ ሞር ሜሞራይዝ የማድረግ ነገሩን ለሁለት ቀን ለሶስት ቀን እንዲሁም ለወራት ያላለፈ ሽምደዳ አንድ ሰው ኢኖቬቲቭ አያደርገው። ሌላው ደግሞ የእኛ ወጣቶች እኔም ኢትዮጵያ ውስጥ ባደግኩበት ጊዜ ያለብን ተግዳሮቶች አንደኛው ኮሚኒኬሽን ነው። ኮሚኒኬት ማድረግ የኢትዮጵያ ተማሪ ትልቅ ሀርድል ወይንም ደግሞ ችግር ነው። በሶስተኛ ማነሳው ደግሞ መጽሐፎችን አለማንበብ ያ ካሪክለማችን ላለመኖር ሌላ የኮሚኒኬሽን ጋር ተያይዞ ያለ ሌላ ችግር ይመስለናል። እና አሁን እኛ በምናስተምርበት ብዙዎቹ ተማሪ ከ90% ተማሪዎች በላይ መጽሐፍን አንብቦ የጨረሰ ተማሪ የለም። እንግዲህ በሃይስኩል ደረጃ አንድ ኖቭል ወይንም አንድ ባዮግራፊ መጽሐፍ አንብቦ የጨረሱ ተማሪዎችን አናገኝም። ስለዚህ ለእኛ ትልቅ ቻለንጅ ነው ተማሪዎችን አንድ ኤሴይ ጻፉ ስንላቸው ስቶሪ እንዴት ፍሎ እንደሚያደርግ ላያውቁ ይችላሉ። የግራመር አጣጣላቸው ከሊትሬቸር አንጻር ሲታይ በጣም ፑር ነው።
ብሩህ ትውልድ በዋናነት በዓለም ዙሪያ ያሉ የተለያዩ ባለሙያዎችና በጎ ፈቃደኞች እንዲሰባሰቡ በማድረግ በድረገጽና በአካል ከተመረጡ ትምህርት ቤቶች ለተውጣጡ ወጣቶች እነዚህን ስልጠናዎች ይሰጣል። ዶክተር ጸጋ ትልቁ ስኬታችን ዲያስፖራውን ሀገሩን በእውቀቱ የሚደግፍበት መድረክ መሆናችን ነው ይላሉ።
ትልቁ አንዱ ስኬታችን እኛ የተለያየ ዲያስፖራ በተለያየ ቦታ ላይ ያለ ፈርስት ጀነሬሽን፣ ሰከንድ ጀነሬሽን ውጭ ሀገር ተምሮ ተወልዶ ያደገ ኢትዮጵያ ሄዶ የማያውቅ ራሱ ዲያስፖራ ኢትዮጵያን ለመርዳት መሳተፉ ነው ትልቁ ስኬት። ከመቶ በላይ ለዲያስፖራው ከተለያየ አገር ኢንክሉዲንግ አውስትራሊያ፣ የተለያዩ ሀገሮች ዩሮፕ ውስጥ፣ ዩናይትድ ስቴትስ ውስጥ፣ ሳውት ኮሪያ ኢንፋክት አስ ዌል፣ እነዚህ ሁሉ ያሉ ዲያስፖራዎች በተለያየ ሀገር ያሉ እዚህ ላይ መሳተፋቸው ጊዜያቸውን ሰውተው ግን ስኬታማ የሆነ ማየታቸው ኢትዮጵያን ስትለወጥ በተለያየ አይነት ፕሮጀክት ማየታቸው አይ ቲንክ ትልቅ ነገር ነው ብዬ የማስበው ከተማሪዎቹ ውጭ።
የ11ኛ ክፍል ተማሪ የሆነው አላዛር ጥላሁን የልደታ ካቶሊክ ካቴድራል ትምህርት ቤት ተማሪ ነው። አላዛር በብሩህ ትውልድ ስልጠና ወስደው ካጠናቀቁ በመላው ኢትዮጵያ ከሚገኙ ተማሪዎች መካከል አንዱም ነው።
እኔ ከዚህ ፕሮግራም ውስጥ በጣም ከተጠቀሙት ሰዎች ውስጥ አንዱና ዋነኛው ነኝ። የመጀመሪያው እንግዲህ በክረምት ሰዓት ነበር ትምህርቱ ይሰጠን የነበረው እና የመጀመሪያውና ዋነኛው የጠቀመን ነገር እንግዲህ በእኛ ሀገር ውስጥ ብዙ ጊዜ በተማሪዎች ላይ የሚታየው ችግር የእንግሊዝኛ ቋንቋ አቅም ችግር ነው። ያንን የብሩህ ትውልድ ፕሮግራም በጣም በጣም በብዙ መልኩ በመጽሐፍ፣ በማንበብ፣ በመናገር እና በአራቱም የቋንቋ ዘርፎች እንድናሻሽል በጣም እኔንም ጓደኞቼንም በጣም ረድቶናል። የኢሲዎችም እንጽፍ ነበር፣ ፕሬዘንትም እናደርግ ነበር እዛ። በዛ ውስጥ እያንዳንዱን የማህበረሰባችንን ችግር ወደኋላ ተመልሰን እንድናይ እና ችግሩን ብቻ አይተን ይሄ ነው እንድንል ብቻ ሳይሆን የችግሮቹን መንስኤ አውቀን እንድንፈታ በጣም እገዛና እኛም ደግሞ ፍላጎቱ እንዲያድርብን አድርገውናል።
የቴክሳስ ግዛት የዳላስ ነዋሪ የሆነችው የቴክኖሎጂ ባለሙያዋ ትዕግስት ገብረ ህይወት ብሩህ ትውልድን በበጎ ፈቃደኝነት ከሚደግፉ ምሁራን መካከል አንዷ ናት።
የኦልድ በፊት አለቆች አሉ ሊደሮች እና የአሁኑ ሊደሮች ምንድን ነው የምትወዱት፣ ምንድን ነው የማትወዱት ኮምፔር እንዲያደርጉ እናደርግና እነዚህ ጥሩ ደረጃ ከሆነ የደረሱት ምን መስራት አለባቸው ጥሩ ደረጃ ለመድረስ ብዬን የተነሳሁት እነሱ ለመሆን መልፋት አለባቸው በማለት ነበረ ቴንሽናቸውን ያስፉት ነበረ። እና የሚሰሩት ስፖንጅ ታውቂያለሽ፣ በጣም ኢትዮጵያ ተስፋ አላት ብዬ በጣም ያስተዋልኩት እና ምን ያህል ስፖንጅ እንደሆኑ በሶስት ወር ውስጥ እንደዚህ የሰማይና ምድር አይነት ለውጡ ታያለሽ።
መፍትሄ ተኮር በሆኑ የቴክኖሎጂና የፈጠራ ድጋፎችን በተለያዩ ክልሎች የሚያደርገው ብሩህ ትውልድ በንጽህና፣ ግብርና፣ ውሃ፣ የጾታ እኩልነትና የተለያዩ ማህበረሰብ ተኮር ስራዎችም ላይ ይሳተፋል። ዶክተር ብርሃኑ ለአብነት ጥቂቶቹን ይጠቅሳሉ።
ተማሪዎቻችን ፕሮጀክት ሲሰሩ ከራሳቸው እውቀት ከመጨመር አልፈው ለህብረተሰቡ ኢምፓክት የሚያደርግ ፕሮጀክቶችን ሰርተዋል። ለምሳሌ ብነግርሽ የአሶሳ ተማሪዎቻችን የሰሩት የበቆሎ መፈልፈያ ማሽን ነው። እንግዲህ ትራዲሽናሊ ገበሬዎቻችን ለዘመናት በቆሎ የሚፈለፍሉት በጣም ትራዲሽናል በሆነ ነው። ፍጥነቱ ጥሩ አይደለም፣ ይልዱ ወይም ደግሞ ውጤታማነቱ በጣም አሪፍ አይደለም። እና አንድ ሰው ቁጭ ብሎ በደቂቃ በጣም ብዙ በቆሎ የሚፈለፍልበት መሽን በዚህ በፕሮጀክት ሰርተዋል። አሁን ለምሳሌ የግብርናችንም ግብርና የምናርስበት መሳሪያ ለ2000 ዓመት ተለውጦ አያውቅም። እሱን በ8 ፎልድ ወይንም ደግሞ በብዙ ፐርሰንት ኤፊሽንሲ የሚጨምር የግብርና ማሽን የሰሩ ተማሪዎቻችን አሉ ከኛ ጋር በመተባበር። እንዲሁም የኤምአይቲ ተማሪዎች ኢትዮጵያ ሄደው ባስተማሯቸው ጊዜ ብዙ ሶፍትዌሮች ዴቨሎፕድ ሆኗል። ለምሳሌ የሄልዝ ኬሩ ላይ በትምህርት ቤት የትምህርት ቤት መመዝገቢያ ፕላትፎርሞችን መስራት ነገሮች ልጨርስ አልችልም። ወደ 35 የሚሆኑ ለእያንዳንዱ የህብረተሰባችን ችግር በራሳቸው በዚህ በሃይ ስኩል እድሜያቸው ግን ኢምፓክት ያለው ነገር ሰርተዋል።
በሌላ በኩል ተማሪዎቹ ከሚሳተፉባቸው እንቅስቃሴዎች መካከል በኦቲዝም ዙሪያ ግንዛቤ ማስጨበጫዎችን ማድረግ እንዲሁም ደግሞ ግብረገብና ስብዕናን ደጋፊ የሆኑ አፈ ታሪኮችና ተረቶችን ማሰባሰብም ነው። ዶክተር ጸጋ ይህም ብሩህ ትውልድን ብልህ የተሰኘ መጽሐፍ ለማሳተም እንዳገዘው ይናገራሉ።
ብልህ የሚባል መጽሐፍ ነው በዚህ ዓመት ያሳተም ነው። ብልህ ማለት ያው በእንግሊዝኛ ዋይዝ ማለት ነው፣ ወይም ዊዝደም እውቀት ላይ የተያዘ ነው። እናም ብዙ ታሪኮች አሉ በሀገራችን ላይ ያሉ ግን ያልተጻፉ በንግግር የምናውቃቸው አንዳንዶቹ እንደተረት ናቸው። እና በምንድን ነው ማድረግ የፈለግነው እኛ በብራይተር ጀኔሬሽን ተማሪዎቻችን እነዚህ ከቤተሰብ የሚመጡ ከአያት ወይ ከእናት ከአባ በልጅነት የሚመጡ ታሪኮች ግን በጣም ትልቅ ትምህርት ያላቸው ስለ ሞራልቲ፣ ስለ ተግባር፣ ስለ ብዙ ነገር ሞራልቲ ያላቸው ታሪኮች እንዲጻፉ በማለት እንደውም የክላስ አክቲቪቲ ነበረ። ማለትም የአንዱ ሆምወርክ አንዱ ሳምንት በዚህ ላይ ነው የታለፈው እና እነዛን ታሪኮች ጽፈው እነዚህ ተማሪዎች ወደ እኛ አምጥተው ከዛ ደግሞ እኛም የብራይተር ጀኔሬሽን አስተማሪዎች፣ ኮኦርዲኔተሮች በመተባበር ሌላም የተረሱ ታሪኮች በማቀነባበር አንድ ላይ የተዘጋጀ መጽሐፍ ነው። ብዙ ኤዲቲንግ፣ ፕሮፌሽናል ኤዲቲንግ ያለፈበት ነው።
ብሩህ ትውልድ የጎርጎሮሲያኑ 2023 ሲጠናቀቅ ባወጣው ሪፖርት መሰረት 807 ተማሪዎችን የደገፈ ሲሆን ከዓለም ዙሪያ የተውጣጡና የተመዘገቡ 102 በጎ ፈቃደኛ ኢትዮጵያን ጋር አብሮ እንደሚሰራ ማስታውቋል። በተጨማሪም በ10 ክልሎች ውስጥ ባሉ 35 የልማት መርሃ ግብሮቹ አማካኝነት 62850 የማህበረሰብ አባላትን ተጠቃሚ ማድረጉም ተገልጿል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ከፒናቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ትሆኑ ዘንድ እንጋብዛለን። እዚህ ላይ የሙዚቃ ፍታን ውሰድ። ተመልሰን መጥተናል። ከሰሞኑ በአዲስ አበባ ሂልተን ሆቴል የተካሄደ የሚገኘው በአሜሪካ የልማት ተቋም USAID የተዘጋጀው የህፃናት የስዕል አውደ ርዕይ ጎብኚዎች ኢትዮጵያ ከቅርብ ጊዜ ግጭቶች ትምህርት በመውሰድ በመንግስትና በታጣቂዎች መካከል የሚደረጉ ግጭቶችን በሰላማዊ መንገድ መፍታት አለባት ብለዋል። በሂልተን ሆቴል የተካሄደው አውደ ርዕይም የኪነ ጥበብ ትምህርቱና ሕክምናውን ተሳታፊ ተማሪዎች በግጭት ወቅት ያጋጠሟቸውን ልምዳቸውን እንዲያስታውሱ እድል እንደፈጠረላቸው የሚያሳያል ሲሉ ነው ለአሜሪካ ድምጽ የተናገሩት። በዚህ ዙሪያ አስቴር ምስጋና ሰናዳችሁ ዘገባ ተከታዩ ነው።
ባለፈው ሳምንት ማክሰኞ ጥር 14 ቀን 2016 ዓ.ም በአዲስ አበባ ከተማ በተከፈተው አውደ ርዕይ የቀረቡ ስዕላት የሰሜን ኢትዮጵያው ጦርነት በተካሄደባቸው የትግራይ፣ የአማራና የአፋር ክልሎች የስነ ልቦና ጉዳት ደርሶባቸው የነበሩ የ4ኛና 5ኛ ክፍል ተማሪዎች እንደሆኑ ሁነቱን ያዘጋጀው የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይም USAID Read to Project ለአሜሪካ ድምጽ አስታውቋል። በአውደ ርዕዩ 56 ስዕሎች ለእይታን እንደቀረቡ የጠቀሱት የፕሮጀክቱ ዳይሬክተር ዶክተር ጣሰው ወልዴ ለጦርነቱ የነበራቸውን ስሜት በስዕል እንዲገልጹ እድሉ ከተሰጣቸው 11,000 ከሚደርሱ የትግራይ፣ የአማራና የአፋር ክልሎች አዳጊ ተማሪዎች መካከል ሐሳባቸው ገዢ ሆኖ የተገኙ ስራዎች ናቸው ብለዋል። የሪድቱ ፕሮጀክት የተቀረጸው በጦርነት ምክንያት ከትምህርት ቤት ርቀው የቆዩ ተማሪዎች ወደ ትምህርት ገበታቸው ሲመለሱ የተረጋጋ ስብዕና እንዲኖራቸው በሚል እንደሆነ ዳይሬክተሩ ዶክተር ጣሰው ዘውዴ አስረድተዋል።
ብዙዎቹ ተማሪዎች በጦርነቱ ጊዜ በጣም ከባድ መሳሪያዎች ድምፅ እየሰሙ ተረብሸው ነበር። የሞቱ ሰዎች አይተዋል። የጎረቤቶቻቸው ሲላቀሱ ሲረበሹ አይተዋል። አንዳንዶቹ ከቤተሰባቸው ወላጆቻቸውን፣ ወንድሞቻቸውን እና ዘመዶቻቸውን ያጠዋሉ። ስለዚህ ምንም እንኳን ወደ ትምህርት ቤት ቢመጡ የተረጋጋ አእምሮ አይደለም ይዘው የመጡት። ስለዚህ ይህንን ችግር ለማቃለል ያደረግነው ነገር ቢኖር አንደኛው የስፖርት መጫወቻ ቁሳቁሶችን በማቅረብ ተማሪዎች የቦዲ ሙቭመንት ቴራፒ እንዲያገኙ ተደርጓል። ሁለተኛ መምህራን በክፍሉ ውስጥ በሚያስተምሩበት ጊዜ የተለያዩ አክቲቪቲዎችን በድራማ መልክ ሊሆን ይችላል፣ በሙዚቃ መልክ ሊሆን ይችላል፣ በተረት መልክ ሊሆን ይችላል፣ ያንን አይነት ቴራፒ እንዲጠቀሙ ለማድረግ ስልጠና ወስደዋል። አንዱ እንደ ቴራፒ እንዲጠቀሙበት ያደረግነው እንግዲህ የቪዥዋል አርት ቴራፒ የሚባለው ነው። በስዕል ኮሙኒኬት በማድረግ ሐሳባቸውን ፊሊንጋቸውን ኢሞሽናቸውን በስዕል መልክ እንዲገልጹ ማድረግ ነው።
የገጠር መንደሮች፣ አትሌቶች፣ የፈረሱ ትምህርት ቤቶች፣ ታላቁ የህዳሴ ግድብ፣ የሰላም ምልክት የሆነችው ነጭ ርግብ፣ እናቶችና ህፃናት ሴቶች ከቀረቡ ስዕላት መካከል ጎልተው ታይተዋል። ሁሉም የህብረተሰብ ክፍሎች ወደ አውደ ርዕዩ ቢጋበዙም በተለይ በተመሳሳይ የእድሜ ክልል ያሉ የአንደኛ ደረጃ አዳጊ ተማሪዎች ዋና ታላሚዎች እንደሆኑ ዶክተር ጣሰው ገልጸዋል።
አብዛኛዎቹ ልጆች የኢትዮጵያዊነት መልእክት ያለውን እንትን ነው ስዕል ያደረጉት። በተለይ ከጦርነት ይልቅ ወደ ሰላም የሚሄደው መልእክት በሙሉ የነገውን ጥሩነት፣ የነገውን እድገት የሚወክለው ሰላም መሆኑን ይገልጻል።
ባውደሪው ላይ ያነጋገርናቸው ጎብኚዎች ተማሪዎቹ በለጋ እድሜያቸው የጦርነትን አስከፊነትና የሰላምን አስፈላጊነት ያንጸባረቁባቸው ስዕላት ናቸው ይላሉ። በአዲስ አበባ ከተማ ብሩህ ተስፋ አንደኛ ደረጃ ትምህርት ቤት እንደመጣች የምትናገረው የ15 ዓመቷ ህሊና ጥላሁን እኩዮቿ በስዕል ስሜታቸውን እንዲገልጹ የተመቻቸው እድል እንዳስደሰታት ገልጻ ከስዕሎቹ ብዙ ትምህርት እንደወሰደች ትናገራለች።
መጀመሪያ ልጆቹ በጣም እድሜያቸው ትንሽ ነው። የአራተኛና የአምስተኛ ክፍል ተማሪ ናቸው። ሁለተኛ ደግሞ የመጀመሪያ ስዕል ሳይ የተረዳሁት ሀሳባችንን በስዕል ማንጸባረቅ እንደምንችል ነው ማለት ነው። ጦርና መሀል ደግሞ ወላጆች ብቻ ሳይሆኑ ልጆችም ይጎዳሉ። አሁን ብዙ ስዕሎች አሉ እዚህ ጋር። ሁሉም ስዕሎች እውነት ለመናገር ከሆነ ወደ ሰላም የሚወስዳቸውን መንገድ ነው የሚያሳይ። ይህ ስዕሉ አንደኛ ነው፣ ለእኔ ተመችቶኛል። ምክንያቱም አንደኛ ሀሳባቸውን ገልጸዋል፣ ሁለተኛ አይምሯቸው ውስጥ ይዘው የሆነ ጭንቀት ከሚፈጥርባቸው በቃ ሀሳባቸውን ገልጸው የሆነ እረፍት ያገኛሉ። እሱ አንደኛ ነገር። ሁለተኛ ነገር ደግሞ ዘላቂ የሆነ መፍትሄ መገኘት አለበት። ማለት እኛ እየኖርን ነው አይደለ? ከቤተሰቦቻችን ጋር እኛ ለአንድ ቀን ምናምን ሌላ አክስት አጎት ጋር ሄደን የሚሰማን ስሜት እናውቀዋለን። ልጆችም ወላጆችም እዛ ጋር ግን እስከ መጨረሻውን ወላጅና ልጅ እየተቆራረጠ ያለ ሶ ያንን ነገር እንድንቀርፍ ደግሞ የሆነ ነገር መደረግ አለበት። ይህንን ነገር እንዲደረግ የሆነ መልዕክት አስተላልፋለሁ። አመሰግናለሁ።
ከዚያው ትምህርት ቤት እንደመጣ የሚናገረው ሌላው ጎብኚ ረያህን ሰልማን የ15 ዓመት አዳጊና የስድስተኛ ክፍል ተማሪ ነው። ከተመለከታቸው ስዕሎች ምን እንደተረዳ ጠየቅ ነው።
ይህን ነገር የተረዳውበት ነገር የሳሉ ስዕል የነበሩበትን ችግርና ውስጣቸው የገባው ሀዘን ውስጣቸው የነበረውን ሀዘን ማለት ከዚህም በኋላ ደግሞ ሰላም እንደሚመጣና አዲስ ተስፋ እንዳላቸው ከዚህ ስዕል ተምሬያለሁ። እናም ይህ ስዕል አሁን ለምሳሌ ብንመለከት እዚህ ጋር እርግብ አለች። እርግቧ ደግሞ የሰላም ምልክት ናት። ነገ ሰላም ሆኖ ወደ ትምህርት ቤታችን መልሰን እንማራለን ወይም ደግሞ ከእንደገና ከእንደ አዲስ እንትን አዲስ ህይወት እንጀምራለን የሚል
ለሁለት ዓመታት ገደማ የዘለቀው የሰሜን ኢትዮጵያው ጦርነት በሶስቱ ክልሎች በሚሊየን የሚቆጠሩ ተማሪዎችን ከትምህርት ገበታ እንዲርቁ አድርጎ እንደቆየ ያወሱት የሪድቱ ፕሮጀክት ዳይሬክተር ዶክተር ጣሰው የስዕላት አውደ ርዕዩ የስነ ልቦና ጉዳት ለደረሰባቸው አብዛኛዎቹ ተማሪዎች እንደ ማገገሚያ ስልት ማገልገሉን ተናግረዋል። ተማሪዎቹ የስዕል ጥበብን ተጠቅመው የጦርነትን አስከፊነትና የሰላምን አስፈላጊነት አንጸባርቀዋል ይላል። የአብዛኞቹ ስራዎች ጭብጥም ትላንት ካሳለፉት ስቃይ ተነስተው ነገ ቢሆን ብለው የተመኙትን ተስፋ እንደሆነ ለጎብኚዎቹ ተማሪዎች ተገልጿል። ያነጋገርናቸው አዳጊዎችም በአውደ ርዕዩ ከቀረቡ ስራዎች በመነሳት አስተያየታቸውን አካፍለውናል።
የወደፊት ተስፋዬ ግጭቶችን ለማስቆም ማለት ግጭቶች ምንም አይነት ለእኛ ጥቅም ስለሌለ መጎዳዳት ስለሆነ ይሄ ነገር እንዲቆም በመጀመሪያ ግጭቱ ሀገርና ሀገር ሳይሆን እርስ በእርስ ጦርነት ስለሆነ በዛ ሰዓት ደግሞ እርስ በእርስ በሚያደርጉበት ሰዓት ሕፃን ሌላ ልጆች ሊጎዱ ስለሚችሉ ለስደት ይጋለጣሉ። እርስ በእርስ ግጭቱ መቆም አለበት። ምክንያቱም ማህበረሰቡ እየጎዳ እንጂ እየተጠቀመ አይደለም።
በዛሬው ዕለት የተጠናቀቀው የአዳጊ ተማሪዎቹ የስዕል አውደ ርዕይ ባለፉት 6 ቀናት ለተመልካቾች ክፍት ሆኖ ቆይቷል። ለአሜሪካ ድምፅ አስቴር ምስጋናው።
የመጨረሻውን ዘገባ እናስተዋውቃችሁ። ዓለም አቀፍ የውጥረት ምንጭ የሆነው የእስራኤልና የሐማስ ጦርነት ላይ ያተኩራል። የዌስት ባንክ ህጻናት የደህንነት ስጋት ውስጥ ናቸው። የእስራኤል የመከላከያ ሰራዊት ጋዛ ውስጥ በሐማስ ላይ እያካሄደ ያለውን ዘመቻ በቀጠለበት ወቅት ዌስት ባንክና ምስራቅ ኢየሩሳሌም ያሉ ህጻናት ከግጭት ጋር በተያያዙ ሁከቶች የተነሳ ለአደጋ መጋለጣቸው እየተዘገበ ነው። በዚህ ዙሪያ የተጠናቀረው ዘገባ ተከታዩ ነው። የአስር ዓመቱ ኦዴህ አህመድ ጃህሊን የታናሽ እህቱ ሩቅያን ሞት ተከትሎ ቤተሰቦቹና ወዳጆቻቸው ሲያዝኑ፣ እሱ ግን የጠንካራ ሰው ገጽታ ማሳየት መርጧል።
ከእሷ ጋር እጫወት ነበር። አሁን ትናፍቀኛለች። እህቴን አጥቻለሁ።
የአራት ዓመት ዕድሜ ያላት ታናሽ እህቱ ከሶስት ሳምንታት በፊት ከእናቷ ጋር ታክሲ ውስጥ ከኋላ ተቀምጣ ሳለች በስህተት በእስራኤል ኃይሎች ተገድላለች። መጓጓዣው በወቅቱ ቤት አክሳ የተሰኘ ኬላን እያለፈ ነበር። የእስራኤል የድንበር ፖሊሶች በወቅቱ ሩቅያና እናቷ ይጓዙበት ከነበረው ታክሲ በኋላ የነበረው መኪና አልቆም በማለቱ ተኩስ መጀመራቸውንና ልጅቷ መገደሏን አስታውቀዋል። የእስራኤል ባለስልጣናትም ጉዳዩ እየተመረመረ መሆኑን ተናግረዋል።
ለምን ይሄ እንደተከሰተ አናውቅም። መኪኖች ላይ መተኮሱ አስደንቆናል። ልጄ በዚህ ምክንያት ሰማዕት ሆናለች። አሁን ምን ይሰማሃል ለሚለው በጣም ተናድጃለሁ። ልጄን አጥቻለሁ። ትንሿና ተወዳጇ ልጄ ነበረች።
የአሜሪካ ድምጽ ያነጋገራቸው የመንግስታቱ ድርጅት የህጻናት ፈንድ የኮሚኒኬሽን ኃላፊ በዌስት ባንክ ስላለው የህጻናት ሁኔታ እንደሚከተለው ብለዋል።
85 children have been killed.
ባለፉት 13 ወራት ከ85 በላይ ህጻናት በዌስት ባንክ ተገድለዋል። ይሄ ማለት ከጎርጎሮሲያኑ ጥቅምት 7 ጀምሮ ማለት ነው። ይሄ አሃዝም በጎርጎሮሲያኑ 2022 ከነበረው እጥፍ ነው።
የሟቿ ወንድም እንደሆነው እንደ ወዴ ሁሉ በዚህ አካባቢ የሚኖሩት ህጻናት በፍርሃት መኖራቸው የዕለት ተዕለት ሂደት ነው። ህጻናቱ አንዳንዴም በጋዛ ውስጥ እየተከሰቱ ያሉ ሁኔታዎች በዌስት ባንክ እየተፈጸሙ እንደሆነ አድርገው ያምናሉ። ግጭት የአካባቢው አንድ እውነታ መሆኑን የሟቿ የሩቅያ አባት ይናገራሉ።
ጥፋት፣ ጦርነትና ግድያ ብዙ ህጻናትን ልጅነታቸውን እየነጠቁ ነው። በጣም ቅርቡ ምሳሌ ሴት ልጄ ናት። የጋዛ ልጆች፣ የጄኒን ልጆችና የፍልስጤም ህዝቦች ልጆች ማለት ነው። ሁሉም ለተኩስ ይጋለጣሉ። ልጆቹ ብቻ ሳይሆን ወንዶች፣ ሴቶችና ወጣቶች በሙሉ ማለት ነው።
ባትጀት ሐሚድ ፍልስጤማዊት መምህርት ናቸው። ህጻናቱ እለት እለት ለግጭት ዜናዎች መጋለጣቸውን ይገልጻሉ። ያውቃሉ። ሁሉ የሚሉን ነገር እንዴት በየቀኑ መማር እንችላለን፣ እንዴት መኖር እንችላለን ነው። እስቲ በጋዛ ያሉትን ሌሎች ልጆች ተመልከቷቸው። በየቀኑ የሞቱ ነው። ለነሱ እጅግ ከባድ ነው። የተባበሩት መንግስታት ድርጅት የህጻናት ፈንድ የፍልስጤም ቢሮ የኮሚኒኬሽን ኃላፊ ታዲያ ሁሉም አካላት ለሰላም መጣር አለባቸው ይላሉ።
ለዚህ ነው ሁሉንም ፓርቲዎች እየጠራን ያለ ነው። በመሰረታዊነት ከግጭት ጋር ተያይዘው የሚነሱ ነገሮችን መገደብ ማለት ነው።
በእነዚህ አካባቢዎች እየተካሄደ ያለው ግጭት በህፃናቱ አእምሮ ላይ ትልቅ ጠባሳ ጥሎ እንደሚያልፍ እሙን ነው። ለሲሊያ ሜንዶዛ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ወይዘሮ ተሰሩ እንደምን አደሩ?
ቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ከመላ የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር መሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የእሁድ ምሽት።
ባል በመጣ ቁጥር ከጓደኞች ጋር እያጀበጀኩኝ ሐውልት እየዞርኩኝ